ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አባታችን ተገሎብናል፣ ንብረታችን ተዘርፈዋል። እኛ ከአንድ ሁለት ንብረት ይዘው ሱቃችን ተዘርፈዋል፣ መጋዘናችን ተዘርፈዋል፣ መኖሪያ ቤታችን እንዳለ ተዘርፈዋል፣ ከብቶቻችን ተወስዶብናል።
ሲሰፋናፎር ዱበረ ደስመ ተንገፋ ዱበረ ተንቀበ ከነር
የመጀመሪያ ወንድ ልጄ ነበር። የሞተበትን ምክንያት አላወቅኩም፣ ግን ፖሊስ ነው በጥይት የመታው አሉኝ። ሁሉም ነገር አልፎ በተረጋጋበት ነው ከምሽን ዝቅ ብሎ ባለው ስፍራ ላይ የገደሉ።
በአብይ ርዕስ ዘገባውን ይዘናል። በሲዳማ የውሳኔ ህዝብ ቅስቀሳም ተጀምሯል።
ሻፌታን በመምረጥ የሲዳማን ክልል እውን እናደርጋለን።
በመጽሔት የዚህንም ዘገባ ይዘናል። ክቡራትና ክቡራን አድማጮች እንደምናመሻችሁ፣ የምናስተናግዳችሁ ሶሎሞን አባተና
እኔም አሉላ ከበደ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ግድያ የተጠረጠረ ሰው ዛሬ ቅድመ ምርመራ ፍርድ ቤት ቀርቧል። ፍርድ ቤቱ የተወሰኑ ቁጥር ያላቸው ምስክሮችን ተቀብሏል። ጉዳዩ እየታየ የሚገኘው በዝግ ችሎት መሆኑ ተገልጿል። መለስካቸው አማሃ ተጨማሪ አለው።
የቀድሞውን የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀነራል ሰዓረ መኮንንን በመግደል የተጠረጠረው አስር አለቃ መሳፍንት ጥጋቡ ዛሬ በፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ቀረበ። ችሎቱ የከሳሽ አቃቢ ሕግን ምስክሮች በቅድመ ምርመራ አድራጊ ፍርድ ቤት አሰራር መሠረት በዝግ ችሎት ሲሰማ ቆይቱን ምንጮች ለቪኦኤ አስታውቀዋል። በኢትዮጵያ ሕግ መሠረት በተለያዩ ምክንያቶች ምስክሮች ወደፊት ሊገኙ አይችሉም የሚል ግምት ሲኖር ፖሊስ ወይንም አቃቢ ሕግ በዚህ አሰራር መሠረት መደበኛ ክስ ከመመስረቱ በፊት ምስክሮችን የሚያሰማበት ሥርዓት መሆኑን አንድ የሕግ ባለሙያ ለቪኦኤ አብራርተዋል። በሌላ በኩል የቅርብ ምንጮች ለቪኦኤ እንዳስረዱት ፍርድ ቤቱ በነገው ዕለትም በዝግ ችሎት የምስክሮችን ቃል ሲሰማ እንደሚቆይ ታውቋል። ተጠርጣሪው በአሁኑ ወቅት በየትኛው ማረፊያ ቤት እንደሚገኝ የማይታወቅ ሲሆን አጃቢዎቹም መደበኛ የፖሊስ አባላት ወይንም የማረሚያ ቤት ፖሊስ አባላት ሳይሆኑ የመከላከያ ሰራዊት መለያ ልብስ የለበሱ ወታደሮች ናቸው። አስር አለቃ መሳፍንት ጥጋቡ ሰኔ 15 ቀን 2011 ዓ.ም ጄኔራል ሰዓረ መኮንንና በወቅቱ በመኖሪያ ቤታቸው አብረዋቸው እንደነበሩ የሚነገርላቸውን ሜጀር ጄኔራል ገዛ ያበራን ገድሏቸዋል በሚል እንደተጠረጠረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። መንግስታት ዜጎቻቸውን ለመሰለልና ምርጫዎችን በሚፈልጉት መንገድ ለመጠምዘዝ ኢንተርኔትን እንደሚጠቀሙ ተቀማጭነቱ ዩናይትድ ስቴትስ የሆነ የኢንተርኔት ነጻነት ተከታታይ ቡድን አስታወቀ። ፍሪደም ሃውስ የሚባለው ቡድን ባልደረባና ፍሪደም ኦን ዘ ኔት ቱ 2019 የመረቡ ነጻነት በ2019 ዓመተ ምህረት በሚል ርዕስ የወጣ ሪፖርት ተባባሪ ጸሐፊ የሆኑት አሊ ፈንክ ለቪኦኤ በሰጡት ቃል የዚህ ዓመት የድርጅታቸው ጥናት ርዕሶች ሁለት እንደነበሩና ምርጫዎችን ለማበላሸት መንግስታት የሚያደርጉት ጥረትና ዜጎቻቸውን የሚሰልሉበት መንገድ መሆናቸውን ገልጸዋል። ቀኝ ነጠቅ ፖለቲከኞችና መንግስታት ኢንተርኔትን የሚጠቀሙት ብዙውን ጊዜ የተሳሳቱ መረጃዎችን ለማሰራጨት መሆኑን ፈንክ አመልክተዋል። ፍሪደም ሃውስ ኢንተርኔትን መከታተል ከጀመረ አንስቶ ባለፉት አስር ዓመታት የነጻነቱ ሁኔታ እያሽቆለቆለ መምጣቱን ሪፖርተሩ ይናገራል። ኢትዮጵያ ግዙፍ ማሻሻል ካሳዩ ሀገሮች መካከል ብትመደብም ኢንተርኔት አሁንም ነጻ አለመሆኑ ተነግሯል።
በሶማሊያ የደረሰውን የከፋ የጎርፍ አደጋ ተከትሎ የእርዳታ እጆች ወደ ሶማሊያ እየተዘረጉ መሆናቸውን ጠቅሳ የአሜሪካ ድምፅ አሊሳ ሽላይን ያጠናቀረችውን ዘገባ ኤደን ገረመው ይዛ ቀርባለች።
ለዓመታት በሶማሊያ ከደረሱት የጎርፍ አደጋዎች ግዙፍ የሆነውን የሰሞኑን የጎርፍ አደጋ ተከትሎ ከ300,000 ሰዎች በላይ ቤት አልባ ሆነዋል። አንዳንድ የአገሪቱ ክፍሎች በተለይም በለት ወይን የተሰኘው ማዕከላዊ ሶማሊያ አካባቢ በአደጋው እጅጉን ተጎድተዋል። እንደ ዓለም የምግብ ድርጅት ያሉ የእርዳታ ድርጅቶች ኃይል ሰጭና የተዘጋጁ ምግቦችን ለማከፋፈል በአፋጣኝ ሁኔታ እየተንቀሳቀሱ ነው። የተባበሩት መንግስታት ድርጅትም በአደጋው ተጎጂ ለሆኑ 20,000 ሰዎች የአደጋ ጊዜ የሰብአዊ አቅርቦት ድጋፍ እየሰጠ ይገኛል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማቼክ በቀን 3 ጊዜ በ10 በረራዎች 60 ሜትሪክ ቶን አቅርቦቶችን ለማጓጓዝ የጊዜ ቅድ እንደወጣ ተናግረዋል።
The air operation largely depends on landings.
ሰፊ ስፋት ያለው ስፍራ በጎርፍ ስለተጠለቀለቀ የአውሮፕላን ስምሪቱ በሚገኘው ለማረፍ በሚያስችል መሬት ልክ በእጅጉ ይወሰናል። ከጋሮቻችን መረጃ እንደተረዳ ነው ከመዲናይቱ ሞጋዲሹ 340 ኪሎ ሜትር ርቆ የሚገኘው በልት ወይኒ አካላይ ሰፈሮች በጎርፍ ተጠለቅልቀዋል። በመቶዎች የሚቆጠሩ ነዋሪዎችም በየቤታቸው ውስጥ በአጣብቂኝ ውስጥ ይገኛሉ።
በሌላ በኩል የዓለም የጤና ድርጅት የጎርፍ አደጋውን ተከትሎ በጎርፉ የተጠቁ አካባቢዎች የኮሌራ መነሻ የሆኑና የወባና የተቅማጥ ተዛማች ምልክቶችም እየታዩ መሆናቸውን ጠቅሷል። የመንግስታቱ ድርጅትም የጎርፉን አደጋ ተከትሎ በመጪው ሐምሌ ወር የድርቅ ስጋት እንደሚኖርም አሳስቧል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደን። ከዚያው ከሶማሊያ በደረሰን ዜና ሶማሊያ ውስጥ ጽንፈኞችን መዋጋት በሚቻልባቸው መንገዶች ላይ ለመመካከር የዩናይትድ ስቴትስ ጦር የአፍሪካ እዛዛዥ ጀነራል ስቲቨን ታውንሰንድ ዛሬ ሞቃዲሾ ገብተዋል። ለአፍሪካውያን አጋሮች ምስራቅ አፍሪካ ውስጥ ላሉ የዩናይትድ ስቴትስ ጥቅሞችና ለዩናይትድ ስቴትስም በአጠቃላይ ስጋት ናቸው በተባሉት እስላማዊ መንግስት ቡድንና የአልቃይዳ ክንፍ በሆነው አልሻባብ ላይ የተካሄደውን ወታደራዊ ዘመቻ ውጤት እንደሚገመግሙ ጀነራል ታውንሰንድ ተናግረዋል። ሽብርተኞች ያለ ምህረት እንደምናሳድዳቸው ሊያውቁ ይገባል ብለዋል። የአፍሪካ አዛዛዥ የምንወስዳቸው እርምጃዎች ሶማሊያን፣ አካባቢውንና ዩናይትድ ስቴትስን ደህንነታቸው ይበልጥ የተጠበቀ ያደርጓቸዋል ሲሉም አክለዋል። ጀነራል ታውንሰንድ ከሶማሊያ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ወይም ፋርማጆ እና ከሶማሊያ ጦር ጠቅላይ ኤታ ማጆር ሹም ጀነራል ሞሐመድ አሊ ባሪሴ ጋር የተነጋገሩ ሲሆን 700 ከሚሆኑ እዚያው ከሚገኙ የአሜሪካ ወታደሮች ጋርም ተወያይተዋል።
የሰሜን ኮሪያ ለያዝነው እንደ አውሮፓውያኑ 2019 መገባደጃ በሰጠችው የመጨረሻ ማስጠንቀቂያ በመግፋት የኒውክሌር ቅመማ ፕሮግራሟን አስመልክቶ ከዩናይትድ ስቴትስ ጋር ጀምራው ከነበረው ድርድር እየራቀች መሆኑ ተዘገበ። ለዚህም ማሳያው በተለየ ፍጥነት ያለማቋረጥ የምታስወነጭፋቸው ሚሳይሎች ናቸው ተብሏል። ይሁንና ይህም ቢሆን ግን ፕሬዚዳንት ትራምፕ ለመጪው ዓመት 2020 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የያዙት የምረጡኝ ዘመቻ እየተጋጋለ በመጣበት በአሁኑ ወቅት ሰሜን ኮሪያውን መሪ ኪም ጆንግ ኡንን ወደ ድርድሩ ጠረጴዛ ለማምጣት ያቀረቡትን ጥሪና ያደረጓቸውን ውይይቶች ከአብይ የውጭ ፖሊሲ ስኬቶቻቸውን እንደ አንዱ አድርገው ከመናገር አላገዳቸውም። በዚህም ሳምንት በትራምፕ የምርጫ ዘመቻ የተላከ ኢሜይል ሰሜን ኮሪያን ከመጀመሪያው ዙር ያስተዳደራቸው 8 ከፍተኛ ክንውኖችና ታላላቅ ድሎች ዝርዝር አንዱ አድርጎ አስቀምጦታል። ለምርጫ ዘመቻቸው ገንዘብ ማሰባሰቢያ በትራምፕ በራሳቸው ተፈርሞ የተሰራጨው ኢሜይል ሰሜን ኮሪያን ከኒውክሌር ነጻ ቀጠና ለማድረግ በፕሬዚዳንት ትራምፕ እውን የሆነ ጅምር አድርጎ ያቀርበዋል። ይሁንና የሰሜን ኮሪያ ጉዳይ አዋቂዎች ግን የፕሬዚዳንቱን አባባል ወዲያውኑ ውድቅ አድርገውታል።
ይህ ዜና በቀጥታ እየተላለፈላችሁ ያለው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስላማዊ መንግስት ቡድን በአዲሱ መሪው ዙሪያ አባላቱ እየተሰባሰቡ መሆናቸውን የሚያሳዩ ፎቶግራፎችን እያሰራጨ ነው። አባላቱና ተዋጊዎቹ ከአምስት የተለያዩ ክንፎች እየወጡ የታዩበትን ፎቶዎች አይሲስ በተከታታይ እያወጣ ሲሆን ተዋጊዎቹ ለአዲሱ መሪ አቡ ቁሬሺ ያላቸውን ተገዥነት ሲገልጹ መሆኑንም ከስለላ ምንጮች የወጡ ዘገባዎች ተናግረዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ በቅርቡ የተገደለውን የእስላማዊ መንግስት ቡድን መስራችና መሪም የነበረውን አቡባክር አልባግዳዲን ታላቅ እህት መያዛቸውን የቱርክ ባለሥልጣናት አስታውቀዋል። የ65 ዓመቷ ራስሚያ አዋድ የተያዙት በቱርክ ኃይሎች ቁጥጥር ስር በምትገኘው አሌፖ ክፍለ ሀገር አዛዝ ከተማ ውስጥ መሆኑን የቱርክን ከፍተኛ ባለሥልጣናት የጠቀሱ የሬውተርስ እና የአሶሺየትድ ፕሬስ ዘገባዎች አመልክተዋል። ከራስሚያ አዋዴ ካበተ መረጃ ሊገኝ እንደሚችል ስማቸው ያልተጠቀሰ የቱርክ ባለሥልጣን ተናግረዋል። ለዜናው የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 እና በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 25 2012 ምሽት ፕሮግራማችን ነው።
ክቡራትና ክቡራን አድማጮች በአሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። በፌስቡክ ላይቭም አት ቪኦኤ አምሃሪክ እንደዚሁ በቀጥታ እንገኛለን። በምሽቱ የንግድና ምጣኔ ሀብት ክፍለ ጊዜ አዲስ መርካቶ የሚባለውን የኢንተርኔት ላይ ገበያ መስራች አብይ ስላሴን ይዘናል፣ እናነጋግራቸዋለን። በተጨማሪም በርከት ያሉ ሌሎች ዘገባዎችንም ይዘናል።
አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምናሻግራችሁ። በቅድሚያም የዕለቱን አብይ ርዕስ
የምሽቱ አብይ ርዕስ እየተሰናዳ ነው። በኢትዮጵያ ሰሞኑን በተፈጠረው ሁከትና ጥቃት የተጎዱ ቤተሰቦች ምንም አይነት የፖለቲካ ዕውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ለቪኦኤ ተናግረዋል። ይህ ቅንብር እየተዘጋጀ ነው፣ እንደ ደረሰን እናቀርብላችኋለን። ወደ ሲዳማ የሪፈረንደም ወይም የውሳኔ ሕዝብ ድምፅ እናልፋለን። በሲዳማ ለመጪው የክልል ምርጫ ውሳኔ ሕዝብ ለማድረግ ቅስቀሳዎች እየተካሄዱ ናቸው። ዝርዝሩን ዮናታን ዘብዲዮስ ከሐዋሳ ይዟል።
ለሲዳማ ውሳኔ ሕዝብ ቅስቀሳ ዛሬ በሐዋሳ ከተማና በዞን ወረዳዎች ተጀምሯል።
ሻፌታን በመምረጥ የሲዳማን ክልል እውን እናደርጋለን። ሻፌታን መምረጥ ልማትንና አንድነትን መምረጥ ነው። መጪው ጊዜ ለሲዳማ ክልል ነዋሪዎች ብሩህ ነው። ሁሉም ያለ ልዩነት እኩል የሚቋደሱት ማዕድ የሆነውን ሻፌታን ይምረጡ።
የሲዳማ ዞን በክልልነት እንዲዋቀር የሚፈልገው ወገን ሻፌታ ይምረጥ ብሎ ቅስቀሳ በማካሄድ ላይ ሲሆን፣ ቅስቀሳውን እየመራ ያለው የሲዳማ ዞን መንግስት ነው። የሲዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ መስቀል አደባባይ ወጣው ሲዳማ ክልልነቱን የሚያረጋግጥበት ነው ያሉትን የሻፌታን ምልክት ይምረጡ ሲሉ ቅስቀሳውን በይፋ አስጀምሯል።
ቦጫ ስቶኑ ወላቆተ ባራቲ ብር አለሚና ሊሆን ያናፌ ቦሬ ሰማቴ መላቲ ከሻፌታሆ ሲዳሙ ቀላን ነው።
የቅስቀሳ ፕሮግራም ከጥቅምት 25 እስከ 30 በይፋ የሚካሄደውን ፕሮግራም በማስመልከት ነው የቅስቀሳው ፕሮግራም በይፋ መከፈቱን አብስረዋል። በመጀመሪያ ደረጃ ሁለተኛ ደረጃ ያስተላለፉት መልእክት ምልክታችን ሻፌታ ነው። ሻፌታን ምረጡ የሚል መልእክት አስተላልፏል። በሶስተኛ ደረጃ ደግሞ ከጥቅምት 26 እስከ ኢዳር 6 የመራጮች ምዝገባ ይካሄዳል። ሁሉም መራጮች በነቂስ ወጥተው በመራጭነት እንዲመዘገቡ ጥሪ አቅርበዋል። ከዛን ውጪ ደግሞ ሲዳማ ብሔር በአቃፊነቱ ይታወቃል። ያን ባህሉን በጠበቀ መልኩ ቅስቀሳ ሲናካሄድ ከአሁኑ ሰዓት ጀምሮ ማለት ነው። ስለዚህ ቅስቀሳችንም በጣም በዲስፕሊን እና የሲዳማን አቃፊነት ባህሉንና እሴቶቹን በሚገልጽ መልኩ መሆን አለበት ብለው ጠቅለል አድርገው ያስተላለፉት መልእክት
ነው። ቅስቀሳው ዛሬ ይጀምራል መባሉን ተከትሎ የሲዳማ በክልል የመደራጀት ጥያቄ ደግፈው አደባባይ ለወጡ የህብረተሰብ ክፍሎችም አስተዳዳሪው መልእክት አስተላልፈዋል። በአንጻሩ ደግሞ የምርጫ ጉዳይ እስከሆነ ዘንዳ ሁለት የተለያዩ ፍላጎት ያላቸው ቡድኖች የሚሳተፉበት መሰረታዊ ጉዳይ በመሆኑ ከደቡብ ክልል ጋር መቆየት እንፈልጋለን ለሚሉ ወገኖች የምርጫ ቦርድ የሰጠውን የጎጆ ምልክት ይዞ ለቅስቀሳ የወጣ አካል እስካሁን አልተስተዋለም። አቶ ደስታ ለክልሉ የመንግስት ቴሌቪዥን ጣቢያ ትላንት በሰጡት ቃል ከምርጫ ቦርድ ጋር በመቀናጀት ውሳኔ ህዝብ ለማስፈጸም በቂ ዝግጅት መደረጉን አስታውቀው ተጨማሪ የምርጫ ጣቢያ እንዲፈቀድ ለምርጫ ቦርድ ጥያቄ ማስገባታቸውን አሳውቀዋል። በተጨማሪ ለፍትህ፣ ለጸጥታ አካላትና ለታዛቢዎች በውሳኔ ህዝብ ወቅት ያለባቸው ኃላፊነትና ግዴታዎች የግንዛቤ ማስጨበጫ ስልጠና ዛሬ ተሰጥቷል። የሐዋሳ ከተማ ከፍተኛ ፍርድ ቤት ዳኛና አሰልጣኝ የሆኑት አቶ መብራት መስፍን የተጣሉ ክልክላዎችን ተናግሯል።
ድምጽ ከመስጠት በፊት ያሉት ከቅስቀሳ ጋር ተያይዞ ማየት ይቻላል። ለምሳሌ ሃይማኖታዊ ተቋማቶች ላይ ቅስቀሳ አለማድረግ፣ በመንግስት መስሪያ ቤቶች ቅስቀሳ አለማድረግ፣ በገበያ ውስጥ ከ500 ሜትር ክልል ውስጥ አለማድረግ፣ በትምህርት ቤት 500 ክልል ውስጥ ቅስቀሳ አለማድረግ፣ እነዚህ ነገሮች የተከለከሉ ናቸው። የተለጠፉ ፖስተሮችን መቅደድ፣ እነዚህ የመሳሰሉ ነገሮች የተከለከሉ ናቸውና እነዚህ የወንጀል ተግባራቶችን እንዳይፈጽሙ መከላከልና ከተጽዕኖ ምርመራ የማጣራት ሂደት ነው። ሁለተኛው በድምፅ መዝገባ ሂደት የሚፈጠሩ ናቸው። ለመመዝገብ ብቁ ያልሆነ ሰው እመዘገባለሁ በሚል የምርጫ ጣቢያ ላይ በመምጣት አተካራ የመፍጠር ሂደቶች ሊኖሩ ይችላሉ። በድምጽ መስጫ እለት ደግሞ ሰክሮ መምጣት፣ ጦር መሳሪያ ይዞ መምጣት የተከለከሉ ተግባራቶች ናቸው። የተለያዩ ምልክቶችን የዚህ የመወዳደሪያ ምልክቶችን ይዞ ወደ ምርጫ ክልል መግባት የተከለከሉ ተግባራቶች ናቸውና ተግባራቶቹን እንዲያውቁና እነዚህ ተግባራቶች ተፈጽሞ ሲገኙ ደግሞ ምርመራ አካናውኖ ቀጥታ ለህግ ፊት ግልጽ በሆነ ችሎት ውሳኔ የመሰጠት ተግባራቶች እንዲከናወኑ ነውና በተለይ እያንዳንዱም ሰው የፖሊስ አባላትም አስቀድሞ የመከላከል ተግባር የሚፈጽም እንደመሆኑ መጠን ግንዛቤ መፍጠርን ስራም አስቀድሞ መስራት የሚጠበቅበትን ይሄንን የሚተላለፈውን ሰው አስቀድሞ የመገሰጽ የመምከር ተግባር መወጣት ከወዲሁ እንዲያስችለው ለማድረግ ነው ይህ ስልጠና እየሰጠን ያለ።
ከሐዋሳ ከተማ ፖሊስ መምሪያ ምክትል ኮማንደር ደረሰ ቡሳሮ ደግሞ በሐዋሳ ከተማ የምርጫ ሂደቱ በሰላማዊ መንገድ እንዲከናወንና የጸጥታ ስጋት ለማስቀረት ቅንጅት መፍጠራቸውም ተናግሯል።
በዚህ የምርጫ ቦርድ ካስቀመጠው ክልክላዎች የተለያየ ለወንጀል መነሻ ይሆናል ብለው ያስቀምጡትንም እኛም በአጽንኦት በቆራጥነት በታማኝነት ተቀብለን አባሎቻችን በዛው መልክ ነው ኢንፎርሜሽን ወይም ኦሪንቴሽን የሰጠነው።
ነገ ለሚጀምረው የምርጫዎች ምዝገባ በምርጫ ቦርድ ስልጠና የወሰዱ 5500 የምርጫ አስፈጻሚዎች ወደ ተመደቡበት 1692 የምርጫ ጣቢያዎች ገብተዋል። እንደ ምርጫ ቦርዱ መርሃ ግብር ከሆነም ዛሬ የተጀመረው የምርጫ ቅስቀሳ ለተከታታይ 5 ቀናት የሚቆይ ይሆናል። የሲዳማ ውሳኔ ህዝብም ህዳር 10 ይከናወናል ተብሎም ይጠበቃል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። ቀደም ብለን ወደ አስተዋወቅናችሁ የዕለቱ አቪሬስ ነው የምናመረው። አድማጮች፣ በኢትዮጵያ ሰሞኑን በተፈጠረው ሁከትና ጥቃት የተጎዱ ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናገሩ። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጠው በእነሱ ላይ የደረሰው በሌሎች ላይ እንዳይደገም የሕግ የበላይነትም እንዲረጋገጥ ጠይቀዋል። ጽዮን ግርማ ዝርዝሩን ይዛለች።
ፋንታሁን ኃይሉ ከ14 ቀናት በፊት በኢትዮጵያ የተለያዩ ቦታዎች በተቀሰቀሰ ግጭትና ጥቃት ምክንያት ዶዶላ ከተማ ውስጥ ወላጅ አባቱን አቶ ኃይሉ አስማረን አጥቷል። የሟች ቤተሰቦችም ተፈናቅለው ዶዶላ ቤተክርስቲያን ውስጥ ይገኛሉ። የስድስት ልጆች አባት የሆኑት አቶ ኃይሉ ዶዶላ ውስጥ ከ1980 ዓ.ም ጀምሮ ኖረው ስድስት ልጆች አፍርተዋል። ቤት ውስጥ ታመው በተኙበት ዱላና ስለታማ ነገር በያዙ ወጣቶች ጥቃት ደርሶባቸው ሕይወታቸው እንዳለፈ ገልጾልናል።
የምን በድንጋይ ምድር ቤታቸው ውስጥ በተኙበት ታርደው እጃቸው ተቆራርጦ አንገታቸው ታርዶና ሆዳቸው በቢላ ተቀዶ የተደረገ ድርጊቱ የአባታችን ደም የአባታችን ሕይወት ይፋረድልን ለኢትዮጵያ ይህንን የአባታችን አሰቃቂ ግድያ ይሄ በቃ አንገት መታረድ እጃቸውን ተቆርጦ እጃቸውን እኮ ከነ አካላቸው አይደለም የቀበርናቸው። አንድ እጃቸውን እኮ አተን እስካሁን አላገኘነውም እኮ ካለ አንድ እጅ ነው የቀበርናቸው አባታችን እኮ። ይህንን ፍርድ ለእግዚአብሔር እና ለኢትዮጵያ ሕዝብ ሰጥተናል።
ፋንታሁን እንዲህ ያሉ ነገሮች ተመልሰው እንዳይከሰቱ ማድረግ የሚችለው መንግስት እንደሆነ ያምናል። የሰሞኑን ሁኔታ በማስመልከትም ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ ቤተ ክርስቲያን ውስጥ ተጠልለውና ሀዘን ላይ በመሆናቸው እንዳልሰሙ ገልጾ፣ ነገር ግን ከመንግስት መግለጫ ባሻገር የህግ የበላይነትን ማስከበር የዜጎችን ደህንነት ያረጋግጣል የሚል ሀሳብ አለው።
ይህንን ነገር ማስተካከል የሚችለው መንግስት ነው። እኛውን አባታችን ተገሎብናል፣ ንብረታችን ተዘርፈዋል፣ ሱቃችን ተዘርፈዋል፣ መጋዘናችን ተዘርፈዋል፣ መኖሪያ ቤታችን እንዳለ ተዘርፈዋል፣ ከብቶቻችን ተወስዶብናል። አማራና ክርስቲያን በሆናችን ነው፣ የሰው አገር ሰው ነን እና ይህንን መንግስት ካልደረሰልን በስተቀር ምንም ማድረግ አንችልም። ይህንን ከመንግስት ነው የምንጠብቀው። አሁንም ቢሆን ተደራጅተው እንትን እያሉ ነው ያሉት። ምንም የተረጋጋ ነገር የለም። እኛ ጋር የመንግስት የህግ የበላይነት ካልተከበረ በጣም አስቸጋሪ ጉዳይ ነው። ካለንበት ለመውጣት እግዚአብሔር እንግዲህ ያው የመንግስት ካለ ያውጣል። እንግዲህ ምንም ማድረግ አንችልም። እስከ መቼ ነው ቤተክርስቲያን ተጠቅትን የምንለው? እኛ እኮ ለሰው ረጂ የሆነች የሆነ ዛሬ ተረጂ የሆነ እኛ ለስንቱ እየረዳን ነበረ። ዛሬ ካለምንም በአንድ ቲሸርት ነው የወጣ ነው ካለምንም ስል ስለዚህ ፈጣሪ እንግዲህ እንትን ይበላል።
ገለልተኛ የሆነ የጸጥታ አካል በሀገሪቱ ላይ ቢኖር መፍትሄ ይኖራልም ብሏል። ሰሞኑን በተለያየ ቦታ በተፈጠረው ጥቃትና ግጭት የደረሰው አደጋ አይነት ከአካባቢ አካባቢ ይለያያል። ያገኘነው መረጃ እንደሚያሳየውም በሁሉም ቦታዎች በሚደርሱት አደጋ ህይወታቸው ያለፈው ከጉዳዩ ጋር ምንም ግንኙነት የሌላቸው መደበኛ ኑሯቸውን ሲኖሩ የቆዩ ዜጎች መሆናቸውን ነው። ቢቂላ ሲርና የተባለ የ18 ዓመት ወንድ ልጃቸው በዚሁ ግጭት በአምቦ በታጣቂዎች የተገደለባቸው እናት ወይዘሮ አበቡ ሰፈራ ከነበሯቸው አራት ልጆች አንዱ እንደነበር ይናገራሉ።
ሰፋናፉር ዱበራደስ መተንገፋ ዱበሮተን ቀበከነር ዲራሰብ ብቻን ቀበ ማለም በከፖሊሲ ዱመቶ ጀሴ ደንካ ጥይት ይርኩ
የመጀመሪያው አንድ ልጅ ነበር። የተቀሩት 3ቱ ሴቶች ናቸው። የሞተበት ምክንያት አላወቅኩም፣ ግን ፖሊስ ነው በጥይት የመታውልኝ። ሁሉም ነገር አልፎ በተረጋጋበት ነው ከሚሽን ዝቅ ብሎ ባለው ስፍራ ላይ የገደሉት።
ልጃቸው በጥይት ከተመታ በኋላ ህይወቱ ስላላለፈ ወደ ሌላ ሆስፒታል ተወስዶ የነበረ ቢሆንም ነገር ግን አይናገርም ነበር። ጥይቱ በግንባሩ ገብቶ ከበስተኋላ ወጥቷል። ሐሙስ ቀን ከተመታ በኋላ የዚያን ቀን ለሊት ሆስፒታል አድሮ አርብ ቀን ያረፈው ይላሉ። ስለ ልጃቸው ሲናገሩ
አንሞ ድሩማኑ ሙጭቹ መነጅራችሳ እንንኩባ አባን ቀቦ አባን ብረንጅሩ ወምቶ ማን ቀቦ ስማታንገፋ
በፊትም እርሱ ነበር የተለያየ ነገር እየሰራ የሚያኖረን። እኔ ታማሚ ነኝ፣ አባቱም በህይወት የለ። እርሱ ነበር ታላቅ ኪራይ ቤት ውስጥ ነው ያለነው። እሱንም ይኸው ገደሉት። መውደቂያዬን አጥቼ እየተቸገርኩ ነው።
እናቱ ወይዘሮ አበባ ያይዘው አባቱ በ2006 ዓመተ ምህረት ነው ያረፉት። የተቀሩት ሌሎቹ ሴት ልጆች ደግሞ ራሳቸውን የቻሉ አይደሉም። ቢቂላ ሸንኮራ እየነገደ አንዳንድ ነገሮችንም እየሰራ ያኖረን ነበር። የወደፊቱን እንግዲህ እግዚአብሔር አውቃል፣ እኔ ምን አውቃለሁ ይላሉ። አሁን ስለ ኑሮ ምንም አላስብም፣ ምን እየሆነ እንዳለም አይገባኝም። ዞሮብናል። አንድ ያለኝን ወንድ ልጄን አጥቼ ምን ኑሮ ነው? ዝም ብለው ምንም ያላደረገ ሕፃን ልጅ እየገደሉ ምንም ነገር ሳይኖር መሳሪያ መተኮስ መግደል ምን ማለት ነው? እንደዚህ አይነት ነገር አለ ሲሉ ይጠይቃሉ። እህቱንም አነጋግረናት ነበር።
እኔ ግን በጣም አዘን ተሰምቶኛል። ከዛ በቃ ለምን ዝም ብሎ እኛ ዘመዳችን ለምን ይሞታል ብለን እሱ አስተያየታችን ነው። ከዛ ደግሞ እንትን ዝም ብሎ ነው ተመቱ። በቃ እሱ ደግሞ የኦሮሚያ ፖሊስ ነው መታ። ደሙ በጣም ነው ፈሰሰ። በቃ
ግድያው ተጠንቶ ለምን እንደተመታ ኦሮሞ ያለምንም ሰበብ ለምን ያልቃል? የኦሮሚያ ፖሊስስ ለምን ይመታዋል ስትል ትጠይቃለች።
ሰሬን ጋሪ ሚል ኢልሞሺ ሴራን ኩንፈቴ ጉዲፈት ሰሬን ገሬን ገሩ ቤሪስቴት ማ ኢልሞሺ ኛቲ።
ጥሩ ውሻ እንኳን ግልገሎቿን ተንከባክባ በስርዓት ታሳድጋለች። መጥፎ ውሻ ግን መልሳ ግልገሎቿን ትበላለች። ለምን ገደሉት? አባታችን ከሞተ በኋላ እርሱ ነው ከእናቴ ጋር የሚረዳን ትምህርቱን እየተከታተለ ማለቴ ነው። እኔም ሽንኩርት እየነገድኩ እናቴም ፊልተር ጠላ እየሸጠች ነው የምንኖረው።
በአዲስ አበባ ዙሪያ ወለቴ በሚባል አካባቢ የፕሮቴስታንት ቤተ ክርስቲያን አገልጋይ ባለቤታቸው አቶ ኢሳያስ ጉደቶ እንደተገደሉባቸው የሚናገሩት ወይዘሮ መሰረት በርጋሱ በበኩላቸው ባለቤቴ ከእግዚአብሔር አገልግሎት ውጪ ምንም በማያውቀው ጉዳይ ነው ህይወቱ ያለፈው ትላለች።
ስለ ፖለቲካ አቅም ወንጌል አረበኛ ነው። ወንጌላዊ ኢሳያስ ጉደቶ ይባላል። ከጸሎት ልክ ጾም ጸሎት ላይ ነበረ። ስለ ምድሪቱ ስለ ቸርቹ የጸለየ ነበረ። ጠዋት ራሱ እስከ 9 ሰዓት አልበላም ልጸልይ ብሎ ነበረ። ጸሎት ላይ ነበረ። ከዛ በኋላ ምሳውንም ሳይበላ እንግዲህ እንዳጋጠመ የቤት ውስጥ ቢያንስ 140 የሚያክሉ አይሱዝ ሞልቶ እኛ ሰፈር ገቡ። ቀጥታ ቤት ከፍቶ ገቡ። ከዛ በኋላ ከገቡ በኋላ ዱላና ገጀራ አወጡ። ከዛ በኋላ ከራሱ በላይ ሲሆን እኔና ልጆችን አስመለጠ። ራሱ እንግዲህ ሞት።
በአሁኑ ሰዓትም ሁለቱ ልጆቿን ይዛ አርባ ምንጭ እንዳለች ትናገራለች። ጥቃቱ ሲፈጸም ግንባሯ ላይ በድንጋይ የተፈነከተችው የ5 ዓመት ልጇ ስለ ሁኔታው እንደምትጎተጉታትም ትገልጻለች።
ትልቋ ጠይቃለች። በጣም ታውቃለች። በገጀራ በዱላ መቱ አይደለ? አባይን አቃተ እና ገደሉ አይደለ? ያለች በጣም ታወራለች። እኔ ምንም ለማለት ራሱ በጣም የደረሰኝ ጉዳት ከልብም በላይ ሆነ። ለማድረግ ራሱ ይከብደኛል። ግን ይሄ እንደ ራሱ አሁን በኋላ ይሄ ብቆም ይሻላል እንደ ሰውና ሰው ለመባላት ነው እንደተነሳ ወይ እንዴት ነው? መገለጫም እንኳን እስካሁን ምንም ነገር የለም። ተደብቆ ራሱ ምንም መገለጫ የሰጠው የለም። እስካሁን መገለጫም የሰጠ አይመስለኝም። አላየሁትም። ቲቪ መልክተታል።
ሶስቱ በተለያየ ቦታ የሚገኙ ያነጋገርናቸው ቤተሰቦች የሚወዷቸውን የቤተሰባቸውን አባል እንዳጡ ይናገራሉ። ጠቅላይ ሚኒስትር አብይ የሰጡትን መግለጫም አላዳመጥንም ብለዋል። ይህ የሆነው እንዳይደገም ግን መንግስት ለዜጎቹ ሕጋዊ ጥበቃን መስጠት አለበት ይላሉ። ሌላ ተመሳሳይ ግጭት ደርሶባቸዋል ተብሎ በሚታሰብባቸው ቦታዎች ስልክ እየደወልን ለመጠየቅ ሞክረን ነበር። ወደ አርሲ ሮቢ ደውዬ ነበር። አንድ ወጣት አገኘሁ። በወቅቱ በቡድን የተከፋፈለ ጸም መሰል ነገር ግጭት አልተከሰተም፣ ሰውም አልተጎዳም። ምክንያቱም ህዝቡ እርስ በርሱ አበረደው ብሎናል።
ግጭቱ ሰላማዊ ሰልፍ ነው። በ11 ሰላማዊ ሰልፍ ነው የተወጣው።
እሺ።
እና ያ ሰላማዊ ሰልፍ ደግሞ ያው ከዚህ ካለፉ በኋላ በአገር ሽማግሌና በከተማው ወጣት በህዝቡ አማካኝነት የታሰሩ ሰዎችን ነበሩ ጥቂት፣ እነሱም ተፈተዋል። እነዛ ሰዎችም ተፈቱ። ህዝቡም እርስ በርስ እኛ የምንጣላ ሰዎች አይደለንም፣ ቤተ ክርስቲያን የምናቃጥል ሰዎች አይደለንም እና ስለዚህ እኛ አብረን መኖር ስላለብን በሚል ህዝቡ ተላቅሶ ነው የታረቀው። እርቀ ሰላም ወርዷል።
ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በሰጡት መግለጫ ሟቾችን በብሔር በጾታና በሃይማኖት ለይተው በዝርዝር መናገራቸው ይታወሳል። ይህ የተደረገበትን ምክንያት ሲገልጹም በአንድ አገር ውስጥ አንድ እሳት ሲነሳ አንዱን አቃጥሎ አንዱን ትቶ እንደማያልፍና እንዲህ ያለ አደጋ ሲከሰት ሁሉንም የህብረተሰብ ክፍል እንደሚነካ መናገራቸው ይታወሳል።
አመሰግናለሁ ጽዮን ለዘገባው። ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ ኢትዮጵያ ውስጥ በተፈጠረው ሁከት በቤተ ክርስቲያንና በምእመናኗ ላይ በደረሰው ጉዳት ማዘናቸውንና እግዚአብሔር ያጥናችሁ ማለታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታውቃለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ መጋቤ ሰላም ቀሲስ ሰሎሞን ቶርቻ ለቪኦኤ የሚከተለውን ብለዋል።
ሮማን ካቶሊክ ፖፕ በኢትዮጵያ ቤተ ክርስቲያን ላይ በተለይ ደግሞ በሀገራችን ላይ በደረሰው የክርስቲያኖች ሞትና እልቂት የተሰማቸውን ሐዘን በጥልቀት በቴሌቪዥን መግለጫ ሰጥተዋል። እንዲሁም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገጠማቸውን ሐዘን ከልብ የሆነ ሐዘን ለቅዱስነታቸውም ገልጸዋል። የጉዳዩንም አሳሳቢነት ዓለም እንዲያወግዘው እና በማንኛውም መልክ ከቤተ ክርስቲያኒቷ ጎን እንደሚቆሙ የሮማን ካቶሊክ ፖፕ የጉዳዩን አሳሳቢነት ገልጸው አውጀዋል። ይህ ብቻ አይደለም።
እሺ።
በሀገር ውስጥም የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስም በኢትዮጵያ እንዲሁ ለቅዱስነታቸው በክርስቲያኖች እና በቤተ ክርስቲያናት ላይ የሚደርሰውን ግፍ እንዲሁ እሳቸውም የገለጹበት አለ። ሌላም እንደዚሁ ከኢስተርን ኦርቶዶክስ ቤተ ክርስቲያንም ሌሎችም ቤተ እምነቶች በሀገሪቷ ላይ የደረሰውን ጥፋትና የክርስቲያኖችን እልቂት አጽንኦት ሰጥተው እንደሚያወግዙ ገልጸዋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እና ቅዱስ ፓትርያርኩ
እንግዲህ ቀሲስ ሰለሞን፣ በእርግጥ የክርስትና እምነት ተከታዮች የኦርቶዶክስ የክርስትና እምነት ተከታዮች ሕይወታቸው እንዳለፈ ተገልጿል። በዚያውም ደግሞ የእስልምና እምነት ተከታዮችም እንዲሁ ሕይወታቸው አልፏል እና እንዲህ ያሉ መግለጫዎች በሚሰጡበት ጊዜ የአንድን ማህበረሰብ ወይም የአንድን እምነት ተከታይ ብቻ የመነጠል ነገር ሌላ ተጨማሪ መራራቆችን አያመጡም? ይሄንን እንዴት ያውታል?
እንግዲህ ማንኛውም ሰው የግድ ክርስቲያን በመሆኑ ብቻ አይደለም፣ ከቤተ ሙስሊሞቹም የሞቱ አሉ። ይሄ ምንድን ነው? ማንኛውም የሰው ልጅ ክርስቲያን ስለሆነ ወይም ሙስሊም ስለሆነ አይደለም። ነገር ግን የተለየበት ሁኔታ አለ። የተደረሰውን ጥፋት ስናይ እኛ ማንኛውም እንደ ቤተ እምነት፣ እንደ አንድ የሃይማኖት አባት የትኛውም ሰው እንዲጎዳ የሰው ልጅ በህይወት የሚኖር እንጂ እንዲጠፋ አይደለም። የእምነት አስተምሮና የእምነት መልእክት መሰረታዊ የእምነት መልእክት የሆነ ሆነው ግን ክርስቲያኖች ላይ የደረሰውን ጥቃት የሮማው ፖፕም ሆኖ ዓለም አቀፍ የክርስትና እምነት ተከታዮች ይህንን ጉዳይ ሲያወግዙና ሲኮንኑ ለአንድ እምነት ብቻ አይደለም፣ የሰው ዘር ይሄ እልቂት አሳሳቢ ነው የሚለውን ነገር ነው አጽንኦት የሰጡት። ግን እንደ ክርስቲያን ኮሚኒቲው ደግሞ አጋርነታቸውን አይዟችሁ፣ ከጎናችሁ ነን፣ በርቱ የሚል የማጽናኛ ቃል ነው ያስተላለፉት እንጂ ሌላ መልክ የሚያሰጠው ነገር አይደለም። የሰው ልጅ በሙሉ በህይወት እንዲኖር እንዲጠበቅ ክርስቲያን ስለሆነ ብቻ አይደለም። ግን እየደረሰ ያለውን ጥፋትና ጉዳት እኛንም ያሳስበናል። ልትጠነክሩ፣ ልትበረቱ ይገባል። ሀዘኑ የእናንተ ብቻ አይደለም፣ የእኛም ሀዘን ነው የሚል መልእክት ነው ያለ።
አሁን ግን ያለው ሁኔታ ምን ይመስላል? እንደው አያይዘው ዛሬ ያለውን ምን ይመስላል? በአካባቢው ላይ
ከጠቅላይ ሚኒስትሩ ከሰጡት መግለጫ በኋላ አንጻራዊ ሰላም አለ። ያው አስተማማኝ ነው የሚል ነገር ሙሉ በሙሉ ባይወሰድም ሁኔታዎች መረጋጋታቸውና ወደ መደበኛ ሁኔታቸው የመምጣቱ ሁኔታ ከትላንት ዛሬ አንጻራዊ ነገር ስናይ የተሻለ ነገር አለ። ግን እስከ ዘላቂ ነው ወይ የሚለው ነገር አሁንም መልስ የሚያሻው ጉዳይ ነው። ተጠናክሮ ሊሰራ ይገባል። በመንግስትም በኩል፣ በህብረተሰቡም በኩል፣ በሃይማኖት አባቶችም በኩል፣ በእያንዳንዱ ዜጋ በኩል ሰላሙን በመጠበቅ ረገድ ስራዎች ይጠብቃሉ። እንዲህ አይነት ነገሮች አንዳንዴ ብልጭ ይሉና ድርግም ይላሉ። አሁን ተረጋጋ ስንል ደግሞ ምክንያቱ ባልታወቀ ሁኔታ ከስድስት ወር ከአመት በኋላ ከአራት ወር በኋላ ተመልሶ የሚያገረሽበት ሁኔታ አለ እና ስር የሰደደ ዘላቂ ስራ መሰራት አለበት። ለአሁኑ ግን ላለው የተወሰነ መረጋጋቶች አንጻራዊ ነገሮች አሉ።
በጣም አመሰግናለሁ ቀሲስ ሰለሞን ቶልቻ ለሰጡን ማብራሪያ። እግዚአብሔር ይስጥልኝ።
ጽዮንን በድጋሚ ለዚህም ዘገባዋ እናመሰግናለን። አድማጮች፣ አሁን ዜና እረፍት። በኢትዮጵያ ጎጂ ልማዳዊ አድራጎቶችን ለማስቀረት ጥረት ሲያደርጉ የኖሩት ዶክተር ቦጋለች ገብሬ ያረፉ። የሴት ልጅ ግርዛትን የመሳሰሉ ጎጂ ልማዳዊ አድራጎቶች ለማስቀረትና የእናቶችና ሕፃናትን ሞትም ለመቀነስ ከፍተኛ አስተዋጽኦ እንዳበረከቱ የሚነገርላቸው ዶክተር ቦጋለች ዩናይትድ ስቴትስ ውስጥ ሕክምና ሲከታተሉ ነበር። ትናንት ሌሊቱን ያረፉት የዶክተር ቦጋለች ገብሬ አስክሬን ከሶስት ቀናት በኋላ ኢትዮጵያ እንደሚገባና ስርዓተ ቀብራቸውም በትውልድ አካባቢያቸው እንደሚፈጸም የካምባታና ጠምባሮ ዞን አስተዳደር ለአሜሪካ ድምፅ አስታውቋል። ዮናታን ዘብዴዎስ ከአዋሳ ተጨማሪ ዘገባ አድርሶናል።
በኢትዮጵያ የሴት ልጅ ግርዛትን ለማስቀረት ከፍተኛ አስተዋጽኦ ያበረከቱት ዶክተር ቦጋለች ገብሬ ባጋጠማቸው ህመም ከዚህ ዓለም በሞት ተለይቷል። ዶክተር ቦጋለች በአሜሪካን ሀገር በሕክምና ሲረዱ ቆይተው ትላንት ሌሊት ህይወታቸው ማለፍ ነው። ጉዳያቸውን ሲከታተሉ የነበሩት የካምባታና ጠምባሮ ዞን የመንግስት ቃል አቀባይ አቶ ዘላለም ደስታ ለቪኦኤ በስልክ ተናገሩት። ዶክተር ቦጋለች ሴትነትን ከፍ ለማድረግ በሰሯቸው ስራዎች፣ የሴት ልጅ ግርዛትን ለማስቀረት ባከናወኗቸው ተግባራትና በአካባቢ ጥበቃ እንዲሁም የሴቶችን አቅም በማጎልበት ረገድም ከፍተኛ ሚና ተጫውተዋልም ብሏል።
ኢንቲጌዚማ የሚባል ተቋም አቋቁመው ግብርና ድርጅት አቋቁመው የሴቶችን ግርዛትን ለማስቀረት በጣም ብዙ ስራ ሰርተዋል። ሌላው የእናቶችና ህጻናትን ሞትን ለማስቀረት የእናቶችና ህጻናት ሆስፒታል አስገንብተው ማቴሪያሎችን ሁሉ አሟልተው ሐኪሞች ሁሉ ቀጥረው ያሰሩ ነበር። ሌላው የአካባቢ ጥበቃና አረንጓዴ ልማትም ሰርተዋል። የአንበልቾ ተራራን በዛፎች ለመሸፈን ችግኞችን አስተክለዋል። የሙያ ያላቸው ሰዎች በአካባቢው የተገፉ ሰዎችን አንድ ላይ በማሰባሰብ የመስሪያ ቦታ በመስጠት በማመቻቸት ገበያ ትስስር በመፍጠር ስራቸውን የተሻለ ገበያ እንዲኖራቸው አድርገዋል። ሌላው የምንጮችን በማጎልበት ውሃ ለህብረተሰቡ በውሃ ተጠቃሚ የሚሆንበትን መንገድ አመቻችተዋል። ሌላው ደግሞ ሴቶችን የተለያዩ ስልጠና በመስጠት የራሳቸውን ገቢ የሚፈጥሩበትን መንገድ አመቻችተዋል።
መልካም። ዶክተር ቦጋለች ብዙ ሰርተው ሳለ ስለዚህ የሚደረግላቸውም የሽኝት ስርዓት የእሳቸውን አስተዋጽኦ የሚመጥን ይሆናል ብለን እናስባለን።
የከምባታ ጠምባሮ ዞን በቅርቡ የመሳላ አዋርድ የሚል ሽልማት ፕሮግራም አዘጋጅቶ ነበረ። እዛ ሽልማት ላይ አንዱ ተሸላሚ እሳቸው ነበሩ። ነገር ግን በህመም ምክንያት መጥተው ሽልማታቸውን መቀበል አልቻሉም ነበር። ከዛም ለህክምና ነው ወደ አሜሪካ ሄዱት። እዛ በህክምና እንግዲህ ሲረዱ ቆይተው ነው ትናንትና ህልፈተ ህይወታቸው የተሰማው። ዙባቤ ስቴዲየም ላይ አስክሬን የመሸኘትና የመሰናበት ፕሮግራም ይኖራል። ከዛም በኋላ በትውልድ መንደሯ የቀብር ስነስርዓት ይፈጸማል።
ዶክተር ቦጋለች በሀገር ውስጥም ሆነ በውጭ ላበረከቷቸው አስተዋጽኦዎች ብሔራዊና ዓለም አቀፍ ሽልማቶችን ያገኙ እውቅ ሰው ነበሩም ብሏል። ከሽልማቶችም ውስጥ በአፍሪካ ሴቶችና ህጻናት ላይ የሚፈጸመውን ጥቃት ለማስቀረት በፈጸሙት ተግባር በተለይ በ2007 ዓመተ ምህረት ያገኙት ላሪሳ አዋርድ የተሰኘ ሽልማት ተጠቃሽ ነው። ዶክተር ቦጋለች በጠቅላይ ሚኒስትር አብይ አህመድ አቅራቢነት ተመርጠው የእርቅና የሰላም ኮሚሽን አባል ሆነው ሲያገለግሉም ነበር። ዶክተር ቦጋለች ገብሬ በ2008 ዓመተ ምህረት የአመቱ የበጎ ሰው ተሸላሚ የነበረው ሲሆን የዶክተር ቦጋለችን ገብሬ የህይወት ታሪክ በሚቀጥሉት ፕሮግራማችን ሰፋ ያለ ጥንቅር ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አመሰግናለሁኝ ዮናታን ለዘገባው። ክቡራትና ክቡራን አድማጮች በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በአሃዱ ራዲዮ 94.3 እንደዚሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ ልታዳምጡን ትችላላችሁ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባተና
አሉላ ከበደ ነን።
እስከ ምሽቱ አራት ሰዓት ዝግጅታችን ይቀጥላል። አብራችሁን ቆዩ።
ወደ አፋርና ኢሳ ጉዳይ የሚወስደን ነው ተከታዩ። በሶማሌ ክልል የሲቲ ዞን የአገር ሽማግሌዎችና አመራሮች ባለፈው ሳምንት የሰላም ሚኒስቴር ባዘጋጀው የአፋርና ሶማሌ የህዝብ ለህዝብ መድረክ ሶማሌዎች ተሳታፊ አልነበርንም ሲሉ ከሰሱ። የሶማሌ ነዋሪዎች በሚበዙባትና በአፋር ክልል ስር በምትገኘው አወዛጋቢዋ የአዳይቱ ወይም ገዳማይቱ ከተማ ላይ በተዘጋጀው በዚህ መድረክ የፖለቲካ አመራሮችም የኢሳ ጎሳ ኡጋዝም ሆነ የአገር ሽማግሌዎች ተሳታፊ አልነበሩም። በተቃራኒው በዕለቱ በርካታ የኢሳ ሶማሌዎች ከተማዋን ለቀው እንዲወጡ መደረጋቸውንና የተወሰኑትም ታስረው እንደነበር ይናገራሉ። የሰላም ሚኒስትር ግን መድረኩ በሁለቱ ክልሎች መካከል ሳይሆን አፋር ክልል ውስጥ ባሉ አፋሮችና ኢሳዎች መካከል የተዘጋጀ ነው ይላል። የጉባኤው የተካሄደባት የአዳይቱ ከተማ አፋርና ሶማሌ ክልል በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ መሆኗም ይታወቃል። አዲስ ቸኮል ዝርዝሩን ይዟል።
የኢትዮጵያ ቴሌቪዥን ባለፈው ሳምንት በአፋር ክልል የሚሌ ወረዳ አዳይቱ ከተማ በሶማሌና አፋር ነዋሪዎች መካከል ለሶስት ቀናት የሰላም ኮንፈረንስ መካሄዱንና በኮንፈረንሱ መጠናቀቂያም በከተማዋ የአዳሪ ትምህርት ቤት የመሰረት ድንጋይ በክልሉ ርዕሰ መስተዳድር አቶ አወል አርባ መቀመጡን ዘግቦ ነበር። ሆኖም የሶማሌ ክልል ኢሳ ጎሳ ሀገር ሽማግሌዎች፣ የኡጋዛይ ምክር ቤቱ አፈ ጉባኤና የሲቲ ዞን አመራሮች ስለ ሰላም ኮንፈረንሱ የሰማነው ነገር የለም ብለዋል። መግለጫ ከሰጡት የኢሳ ጎሳ ሀገር ሽማግሌዎች መካከል አቶ መሐመድ አብዱላሂ እንዲህ ይላሉ።
ጥቅምት 18 ቀን አዳይቱ የተፈጸመው ፍጹም ህገ መንግስታዊና አፈና ነበር። እዛ አካባቢ ያሉት የሶማሌ የኢሳ ብሔረሰብ አካላትን ያገለለ ከሌላው የአፋር ወረዳ በመኪና የተጫኑ በመከላከያ ሰራዊት ጥበቃ ስር ሆኖ አዳይቱ ላይ ኮንፈረንስ የሶማሌው ኢሳና የአፋር እንዳደረጉ ተቆጥሮ ሚዲያም ይሄን ሐሰተኛ ስታች የዘገበበት ዘገባ በጣም ውሸትና ያልተፈጸመ መሆኑን በዚህ ለመግለጽ እንወዳለን። የዛን ጊዜ ስብሰባው በሚካሄድበት ጊዜ አዳይቱ ነዋሪ የሆኑት የሶማሌ ብሔረሰብ አባሎች እየተደበደቡ፣ ጥርሳቸው እየረገፈ፣ እየታሰሩ ከከተማው የወጡ ጫካ ላይ ነበሩ። ግን የተዘገበው ጓዞች፣ አዋቂዎች፣ ሽማግሌዎች ተስማምተው የሰላም ኮንፈረንስ አድርገው ይህን ኮንፈረንስ ፈጽመዋል ነው የሚለው። ለዚህ ድርጊት ፈጻሚዎች ማንም ይሁን ማንም ሶስት ነገሮች ናቸው። አንደኛው የሰላም ሚኒስትር ይህንን ያስተባበረው፣ ሁለተኛው የመከላከያ ሰራዊት የምስራቅ እዝ አዋሽ አካባቢ ያሉት መካከለኛና ከፍተኛ መኮንኖች አስፈጻሚ የነበሩበት፣ የአፋር መንግስት ይሄንን ክልል ይሄንን አካባቢ በኃይል ወስዳለሁ በሚል አንጻር የተስማሙበት ነበር። ይሄ በፍጹም ህገ መንግስታዊ ነው፣ እናወግዘዋለን።
የሲቲ ዞን ፖለቲካ ዘርፍ ኃላፊ አቶ አብዱረሺድ ሰመሬም የሶማሌ ክልልም ሆነ ከአፋር ክልል ጋር የሚጎራበተው የሲቲ ዞን አመራሮች ስለ መድረኩ የሚያውቁት ነገር እንደሌለና በአካሄዱም ላይ ቅሬታ እንዳላቸው ለቪኦኤ አስታውቀዋል።
ሁለቱ ክልል አንድ ላይ የሚያካሄዱት ኮንፈረንስ ነበረ የምንጠብቀው። በመከላከያና በፌደራል ፖሊስ ኃይል ታጅበው መጥተው በኃይል ነው ስብስ ኮንፈረንስ የሚያካሄዱት። ታሰሩ፣ ተደበደቡ፣ ተቀጠቀጡ፣ ተፈናቅሏል ሰው ከከተማ የኢሳ ብሔረሰብ ማለት ነው። በዚህ መልኩ ነው የተካሄደው እና ያ ኃይል መጠቀሙ ግራ አጋብቶናል። አሁንም መልሰው ከዛ ስህተት አልተማረም መንግስት፣ እንዴት እንደሆነ አላውቅም። ሙሉ በሙሉ የመንግስት አካል ነው ባልልም በእኛ በኩል ህብረተሰቡ አልተሳተፈም፣ የሀገር ሽማግሌዎች አልተሳተፍም፣ በእኛ በኩል የሶማሌ ክልል አካላትም አልተሳተፉም። እንደውም በእኛ በኩል ስለ እውነቱ ብለን እናወግዘዋለን።
ሆኖም በሰላም ሚኒስቴር የግጭት ዘላቂ መፍትሄ ትግበራ ዳይሬክተር የሆኑት አቶ ግርማ ቸሩ መድረኩ በአፋር ክልል ውስጥ በሚኖሩ ሶማሌዎችና አፋሮች መካከል እንጂ በሶማሌ ክልልና በአፋር ክልል ነዋሪዎች መካከል የተካሄደ መድረክ አልነበረም ይላሉ።
ያዘጋጀው የአፋር ክልል ነው፣ ራሱ የአፋር ክልል ነው ያዘጋጀው። የተካሄደውም ደግሞ እዛው በክልል ውስጥ ባሉ የኢሳ ጎሳዎችና እዛ ያሉ ደግሞ የአፋር ማህበረሰቦች መካከል የማህበረሰብ የውይይት ኮንፈረንስ ነው፣ የሰላም ኮንፈረንስ ነው። እንጂ በሶማሌ ክልልና በአፋር ክልል መካከል የተደረገ አይደለም። ስለዚህ ምናልባት ዜናውም እኔ በግሌ አልሰማሁትም።
የህዝብ ለህዝብ መድረኩን ዜና የሰራው የኢትዮጵያ ቴሌቪዥን ሪፖርት ግን በመድረኩ የሁለቱም ጎሳዎች የሀገር ሽማግሌዎችና የጎሳ መሪዎች የተሳተፉበት መሆኑን የሚገልጽ ነበር።
አፋር ክልል ሚሌ ወረዳ አዳይቱ ቀበሌ የተካሄደው የሰላም ኮንፈረንስ ሁለቱ ወንድማማች ህዝቦች የሀገር ሽማግሌዎች፣ ጎሳ መሪዎችና በፌዴራል እንዲሁም በክልል መንግስት የተካሄደና በእርቅ የተጠናቀቀ ነው።
የሲቲ ዞን ፖለቲካ ዘርፍ ኃላፊ የሆኑት አቶ አብዱረሽ ተመሬ ኮንፈረንሱ በሚካሄድበት ዕለት ሶማሌዎች የጉባኤው ተሳታፊ ከመሆን ይልቅ በተቃራኒው ከከተማ እንዲወጡ መደረጋቸውንና ከ60 በላይ የሚሆኑ ሌሎች ነዋሪዎች ደግሞ መታሰራቸውን ለቪኦኤ አስታውቀዋል። ተሳታፊዎችን የመለመለውና መድረኩንም ያዘጋጀው አፋር ክልል ነው ያሉት የሰላም ሚኒስትር አመራሩ አቶ ግርማ ቸሩ እያንዳንዱ ተሳታፊ የሶማሌ ነው የአፋር ነው ማለት እንደማይችሉ ገልጸው፣ ሆኖም በዕለቱ እስርና ሶማሌዎችን ማባረር ተከስቷል የሚለውን እንደማይቀበሉ ይናገራሉ።
ይሄ ውሸት ነው። እዛ መድረክ ላይ እኛም ኦፕኒንግ እንትኑ ላይ ነበርን። መከላከያም በአካባቢው አለ። ያው የአፋር ልዩ ኃይል የአፋር ፖሊስ ወደዛ አካባቢ በተለይ ከግጭቱ በኋላ የማይገባበት ሁኔታ ስለነበረ መከላከያ ነበር። ከዛ ውጭ ግን በእለቱ የታሰረ የለም። ከሁለቱም ተወካዮች እኛ መድረኩ ላይ አይተናል። ከሶማሌ ተወካዮች የራሳቸው ባህላዊ ልብስ ለብሰው እዛው መድረክ ላይ ሀሳብም ሲሰጡ ሲወያዩ አይተናል። ሶማሌዎቹን በሶማሌ ቀበሌ ባዳይቱ ከተማ ማለት ነው ያሉትን ሰዎች የመለመለው የዛው አመራር ነው የራሳቸው። ማጠቃላይ አዳራሹም ቦታውም የተካሄደውም እዛ ባዳይቱ ከተማ ላይ ነው። ሰዎቹም የመለመሉት ከዛው ነው። የአፋሮቹ ደግሞ የአፋር አመራሮች አመጡ። ሁለቱም እንደውም ጎን ለጎን ተቀምጠው ነው በጋራ እኛ ቪዲዮ አለን በቀረጸበት። ከዛ ውጭ ግን እያንዳንዱ ሰው በሰው ይሄ አፋር ነው ይሄ ሶማሌ ነው የምናውቅበት መንገድ የለም።
በድርጊቱ ላይ በሀገር ሽማግሌዎች ወቀሳ የቀረበባቸውን የፌዴራል ፖሊስና የመከላከያ ሰራዊትን ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ቸኮል ለዘገባው። የተከበራችሁ አድማጮች ዝግጅታችን እስከ 4 ሰዓት ይቀጥላል። አብራችሁን ቆዩ። ተከታዩ ዘገባ ወደ አማራ ባህር ዳር ይወስደናል። የአማራን ክልል ገዢ ፓርቲ አዴፓንና ተቃዋሚውን አብንን ጨምሮ 5 የአማራ የፖለቲካ ፓርቲዎች በጋራ ለመስራት መስማማታቸው ሰሞኑን ተዘግቧል። በዚሁ ስምምነት ዙሪያ የወሎና የባህር ዳር ዩኒቨርሲቲዎች ምሁራን ለአሜሪካ ድምፅ አስተያየቶቻቸውን ሰጥተዋል። መስፍን አራጌ ዝርዝሩን ይዟል።
በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር የሆኑት ሰብሰብ ሀዲስ ሰሞኑን በአማራ ክልል የሚገኙ የፖለቲካ ድርጅቶች በጋራ ለመስራት የደረሱበትን ስምምነት አድንቀዋል። በጠላትነት የመፈራረጅ ታሪክ ተሽሮ ለአንድነት መሰረት የተጣለበት ሲሉም ይገልጹታል።
እስከዛሬ ባለው ሁኔታ ስናይ በተራራቅና አንዳንድ ጊዜም ባልተናበበ መንገድ አለፍ ሲል ደግሞ በሚገፋፋ መንገድ በክልሉ ውስጥ ሲንቀሳቀሱ እንደነበረ የምናስታውሰው ነው። የሰሞኑ 5 የሚሆኑ የአማራን ህዝብ እንወክላለን የሚሉ ፓርቲዎች በጋራ ተናበን የጋራ ራዕይ ሰንቀን እንታገላለን ብለው ሰሞኑን ያካሄዱትን ውይይት እንደ ማንኛውም ሰው ተከታትያለሁ። በዜና ከሰማሁት ከደረሱበት ስምምነታቸው የተረዳሁት ነገር የአማራ ህዝብ ተበድዬባቸዋሉ የሚሉ ጥያቄዎችን አንስተው ለመመለስ ሁሉ በጠረጴዛ ላይ ያስቀመጡ ፓርቲዎች ናቸው። ስለዚህ የፓርቲዎቹ መሰረታዊ የመታገያ ጥያቄዎች ተመሳሳይነትና አንድ አይነትነት እንደሆነ እናያለን። አሁን ያደረጉትን ውይይት ደግሞ ስንመለከተው ህዝብ አንድነቱ ከዛሬ ያጣነው ሰላም እንዲመለስ በጋራ እነዚህ ሁሉ ኃይሎች መስራት የሚችሉበትን መንገድና መርህ ነው ያስቀመጡት ብዬ አምናለሁ። የአማራ ህዝብን በየዕለቱ አጀንዳ የሚፈጥሩ አካላትን ወደ ጎን ትቶ ጀኒውንና ሀቀኛ የህዝብ ፍላጎት ያላቸው አካላት ወደፊት መጥተው ህዝባቸው መምራት ማታገል እንዲችሉ እድል የሚሰጥ ውይይት እንዳደረጉ እረዳለሁ።
አንድ መነሻ አንድ መድረሻ ያላቸው የፖለቲካ ቡድኖች መንገዳቸው የተለያየበት ምክንያት ምን ይሆን? በባህር ዳር ዩኒቨርሲቲ የህግ መምህሩ መሐመድ ዳውድ የሚሉት አላቸው።
መንገዳቸው ሊላይ የቻለበት ምክንያት ያው የተለያየ ሊሆን ይችላል። አንደኛውና ዋናው የሚመጣው ምንድነው ከፓርቲዎቹ አባላት እይታ ሊሆን ይችላል። ያው አንዱ ኢትዮጵያ ሊያስቀድም ይችላል፣ አንዱ አማራ ሊያስቀድም ይችላል። ግን ሁለቱንም መጣጥሎ ማየት ተገቢ ስላልሆነ የሁለቱንም ኢንተረስት በጋራ መውሰድ ያስፈልጋል። ሶ አላማቸው መሆን ያለበት የአማራውን ኢንተረስት ማስጠበቅ በት ናት በኤክስፔንስ ኦፍ አዘርስ ሌላውን ዋጋ በሚያስከፍል ሌላውን በሚጎዳ መልኩ መሆን የለበትም። የኢትዮጵያንም የአማራውንም ኢንተረስት ባማከለ መልኩ በጋራ መስራት ይጠበቅባቸዋል። አላማቸው መሆን ያለበት ያ ነው።
ምሁራኑ እንደሚሉት ለጋራ የህዝብ ተጠቃሚነት የጋራ ምልከታ የያዘ ፖለቲካዊ እንቅስቃሴ ባለመደረጉ ህዝቡን ዋጋ አስከፍሎታል፣ ክልሉንም ለአደጋ አጋልጧል።
እስከዛሬ ከነበረው በዘለለ የአማራ ህዝብ ስሙ ሲጠለሽ ባለፉት አንድ አመታት አይተናል። ንብረቱ ሲቃጠል፣ ሲገደል፣ ሲሳደድ አይተናል። ይሄ ምን ያክል የተበታተነ ግንኙነትና ትግል ህዝብን ዋጋ እንደሚያስከፍልም አይተናል። አንደኛ። ሁለተኛ እርስ በርስ መገፋፋትም የአፍሪካ ፓርቲዎች ባህሪ ቢሆንም እንደ ህዝብ ግን የአማራን ህዝብ ዋጋ አስከፍሎታል። እንቁ የምንላቸውን ሊቆቹን አሳጥቷታል።
በጋራ መንቀሳቀስና በተናጠል መንቀሳቀስ ውጤቱ የተለያየ ነው። እንዲሁም የአማራን ህዝብ ዋጋ እንዲከፍል ካስደረጉት አንዱ ምክንያቱ የተለያዩ እንቅስቃሴ ማድረጉ ነው።
ኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች በጋራ ለመስራት መስማማታቸውን ተከትሎ የተደረገ ተመሳሳይ ውሳኔ ነው ለሚሉ አስተያየት ሰጪዎችም ምላሽ አላቸው።
ይህ እንቅስቃሴ የተጀመረው መስከረም መጀመሪያ ላይ የአማራ ምሁራን ጉባኤ ባደረገው ስብሰባ ፓርቲዎቹንም በጋራ የማሰባሰብ የማወያየት ስራ ነበረ። እነዚያን ሰዓት የተጀመረ እንቅስቃሴ ነው አሁን ፍሬ ያፈራው።
የፖለቲካ ድርጅቶቹ በጋራ ለመስራት ሲስማሙ መጪውን የምርጫ ጊዜ ያማከለ አቅጣጫ ሊኖራቸው እንደሚገባም ተጠቁሟል።
ፖለቲካ ፓርቲዎች ክልላቸውን፣ ህዝባቸውንና ሀገራቸውን አስበው በዛ መንገድ የምርጫ ሂደቱ ከተካሄደ ነው እስከ ዛሬ ከነበርንበት የተሻለ አንድ ደረጃ ወደፊት የምርጫን ታሪክ አስመዝግበው ማለፍ የሚችሉበት እንደሚሆን ተስፋ አረጋለሁ። ለዛ ደግሞ መስራት ያለባቸው የመጀመሪያውና ዋነኛው ነገር የህዝብ ጥያቄ ሰላማዊ የትግል ስልቶችን የተከተለ እንዲሆን ማድረግ ዋናው ስራቸው መሆን እንዳለበት እገምታለሁ። ትብብር ያስፈልጋል። አሁን ፓርቲዎቹ እንዳደረጉት ግን ፉክክር ደግሞ መኖር አለበት። ካልሆነ እንደ አበያ በሬ ተኝቶ አንዱ ይቀራል። የተኛ ፓርቲ ህዝብ ሊመራ አይችልም።
የፖለቲካ ፓርቲዎቹ በጋራ ለመስራት ስምምነት ላይ መድረሳቸውን በቅርቡ ይፋ ቢያደርጉም የስምምነቶቹ ዝርዝር ግን አልተገለጸም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን አራጌን ለዘገባው። ተከታዩ ዘገባ ወደ አስመራ ይወስደናል። በአስመራ ላይ ወደ 250 በላይ የምስራቅ አፍሪካ ሀገሮች የምጣኔ ሀብት ባለሙያዎችና የተለያዩ በምጣኔ ሀብት ጉዳዮች ላይ የተሰማሩ ድርጅቶች ተጠሪዎች እየተሳተፉ ናቸው። ይህ የአካባቢው ሀገሮች 23ኛ የባለሙያዎቹ 23ኛ መደበኛ ጉባኤ በቀጠናው አዲስ የምጣኔ ሀብት ውህደትና በትብብር ጉዳዮች ላይ የሚወያይ ነው ተብሏል። ዛሬ ተከፍቷል አስመራ ላይ። ብርሃነ በርሀ ዝርዝሩን ይዟል።
በምስራቅ አፍሪካ አገራት በይነ መንግስታት ባለሙያዎች 23ኛ ዓመታዊ ስብሰባ ዛሬ በአስመራ ተከፈተ። በዚህ ለሶስት ቀናት በሚቀጥለው መደበኛ ስብሰባ ከ14 ሀገራት የተወከሉ ከ250 በላይ የኢኮኖሚ ማህበረሰቦች በምስራቅ አፍሪካ አዲስ ቀጠናዊ ውህደትን ለመፍጠር በሚያስችሉ ጉዳዮች ላይ ይወያያሉ። በውይይቱ መክፈቻ ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳሌህ ከሁለት አስርት ዓመታት በኋላ በአፍሪካ ቀን የተስፋ አየር በተንፈስ እንደተቻለና በጋራ ትብብር በመስራት ሰላምና እርጋታ እየተፈጠረ እንደሆነ ተናግረዋል። የአፍሪካ አገራት እርስ በርሳቸው ብዙ ንግዳዊ ግንኙነት በማድረግ ተመጣጣኝ ኢኮኖሚ በመፍጠር ወጣቶች የሚፈልጉትና የሚያልሟት የበለጸገች አፍሪካን የማየት ምኞት ለማሳካት እንደሚቻል የተናገሩት ደግሞ የአፍሪካ ኢኮኖሚ ኮሚሽን ጽህፈት ቤት ፈጻሚ ጸሐፊ ሚስ ቬራ ሶንግዌ ናቸው። ሚስ ቬራ በመቀጠል በምስራቅ አፍሪካ ነጻ ንግድ ግንኙነት በመፍጠር 1.8 ቢሊዮን የአሜሪካን ዶላር ማግኘት እንደሚቻልና ለ2 ሚሊዮን ሰዎች አዲስ የስራ ዕድል መፍጠር እንደሚቻል ተናግረዋል። ሚስ ቬራ አያይዘው የምስራቅ አፍሪካ ኢኮኖሚ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ 6.6% እድገት ቢያሳይም ገና መዋቅራዊ ፈተናዎች እንዳሉትና ከነሱ መካከል የአየር ንብረት ለውጥና የስደተኞች አስከፊ የጤና ችግር ለብዙ የቀጠናው አገራት ችግር እንደሆነ ተናግረዋል። የምስራቅ አፍሪካን የማክሮ ኢኮኖሚ ሁኔታ አስመልክተው የተናገሩት የአፍሪካ ኢኮኖሚ ኮሚሽን ጽህፈት ቤት ገቢራው ስራዎች ዳይሬክተር ሚስ አንድሪው ሞልድ በበኩላቸው ቀጠናዊ ትብብር ዘለቄታ ያለውና የተዋሃደ እድገትን እንደሚፈጥር በመግለጽ አገራቱ በትብብር እንዲሰሩ አስገንዝበዋል። በዛሬው ስብሰባ በምስራቅ አፍሪካ አገራት መካከል የቱሪዝም ንግድን ለማሳደግና ነፃ ንግድን ለማጠናከርና ተግባራዊ ለማድረግ መሰራት ስላለባቸው ስራዎች ውይይት ተካሂዷል። የምስራቅ አፍሪካ ሀገራት በይነ መንግስታት ከፍተኛ ባለሙያዎች ስብሰባ ሐሙስ ጥቅምት 27 2012 ይጠናቀቃል። በዚህ ለሶስት ቀናት በሚቆየው ስብሰባ የቀጠናው ውህደትና ትብብርን ለማጠናከር መሰራት ስላለባቸው ስራዎች፣ ቀጠናዊ ንግድና የሥራ ፈጠራ ላይ ውይይት ይደረጋል። ከዚህም በተጨማሪ ቀጠናዊ ኢኮኖሚን ተግባራዊ ለማድረግ ባለሙያዎች በኢኮኖሚ፣ በኤነርጂ፣ ቱሪዝምና ከባህር ጋር በተያያዘ ሰማያዊ ኢኮኖሚ ዘርፍን በተመለከተ ቀጠናዊ ኢኮኖሚን ገቢራዊ ለማድረግ ተጨማሪ ውይይቶች እንደሚያደርጉ ታውቋል። በዚህ የምስራቅ አፍሪካ ሀገራት በይነ መንግስታት ከፍተኛ ባለሙያዎች 23ኛ ስብሰባ ኤርትራ፣ ኢትዮጵያ፣ ኬንያ፣ ሶማሌ፣ ደቡብ ሱዳን፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ሲሸልስ፣ ኮሞሮስ፣ ብሩንዲ፣ ጅቡቲ፣ ኮንጎ ዲሞክራቲክ ሪፐብሊክና ማዳጋስካር እየተሳተፉ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። ተከታዩ ቅንብር ንግድና ምጣኔ ሀብት ነው።
የመላውን ዓለም ግብይት ሂደት ከቀየሩ ግኝቶች አንዱ የበይነ መረብ ወይም ኢንተርኔት ላይ ግብይት ነው ይለናል ለዛሬው የንግድና ምጣኔ ሀብት አዘጋጁ ሀብታሙ ስዩም። አማዞንና አሊባባን የመሳሰሉ ግዙፍ ተቋማት በየዓመቱ በሚሊዮኖች የሚቆጠሩ ገበያተኞችን ያገለግላሉ። ግብይታቸውም በይነ መረብ ላይ ያለቀ ሸቀጦችን ደንበኞች ደጅ ድረስ ያደርሳሉ። ባህላዊው የእጅ በእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ ታዲያ የበይነ መረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብተዋል ይላል ሀብታሙ ስዩም ከአዲስ መርካቶ ዋና ኃላፊ አቢይ ስላሴ ጋር ስለ አውታሩ የእስካሁን እንቅስቃሴና የበይነ መረብ ላይ ንግድንም አስመልክቶ በተለያዩ ጉዳዮች ላይ ተወያይቷል። እነሆ
መርካቶ የአፍሪካ ትልቁ አውላላ ገበያ፣ ብዙ ሺዎች በየዕለቱ በእጅ በእጅ ግብይት የሚሳተፉበት የሞቅ አድባር ነው። የዚህን ስፍራ ስም የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መስራች የሆኑት አቶ አቢይ ስላሴ እንደሚናገሩት አውታሩን መጀመሪያ ያስፈለገው በባህላዊው ግብይት ውስጥ ያሉ ውጣ ውረዶችን ለማስቀረት ነው።
ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ የተሰማሩ ሰዎች አሉ። ለእነሱ እንዴት ነው ንግድን ፕሮዳክታቸውን ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት እሱን እንዴት እናቃልላለን? ሁለተኛ ነገር በርከት ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ አነጻጽሮ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክስ ሲስተምም ስላለን ማለት ምርቱ እንደተገዛ ፒክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ዴሊቨሪ ሲስተምም አለን።
የአዲስ መርካቶ ድረገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች፣ ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየው ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ሥራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በዕለቱ ወይንም እስከ አምስት ቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል።
ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገበያይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆንን የሌላ ትላልቅ እንደነ አሊባባ ወይም እንደነ አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ብሏቸዋል።
አቶ አቢይ ስላሴ በእስካሁኑ የስራ ዘመናቸው በተለይ አዳዲስ የስራ እድል መፍጠራቸው እንደሚያስደስታቸው ይናገራሉ።
ሌላው ደስ የሚለን ነገር ደግሞ ከሰዎቹ የምንሰማው የስራ ፈጠራ በሀገሪቷ ውስጥ የስራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን የገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕረኖሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ለእናንተ አብሬ ልስራ ብሎ አንትርፕረኖሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ በጣም እኛን የሚያረካን ጉድ ዋና ኢትዮጵያም የመጣንበት ዋነኛ ምክንያት ነው።
በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሐሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው ርባና ለማስረዳት እንደተዘጋጁ አጋርተውኛል።
በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ኢ-ፔመንት ሲስተም ነው። እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር መገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች እኛ መሀል ላይ ያለን ተቋም ስለሆንን በተገልጋዩና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን። በአሁኑ ወቅት የኔቴ የሚባል የፋይናንሻል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የእነሱን ያከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሀሳብ ይዘን ለመቅረብ ያሰብነው።
ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ስላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ ለዘገባው። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል ምዕራብ ሐረርጌ ዞን በአራት ወረዳዎች ላይ የአንበጣ ወረርሽኝ መከሰቱንና ዞኑም ወረርሽኙን ለመቆጣጠር ጥረት እያደረገ መሆኑን አስታውቀዋል። ወረርሽኙ እስከዛሬ በ1175 ሄክታር ላይ የወጣ ሰብል ሙሉ በሙሉ ማውደሙን የዞኑ የተፈጥሮ ሀብት መምሪያ ኃላፊ ለቪኦኤ ገልጸዋል። አንበጣው በ17500 ሄክታር ላይ እንደሚገኝና አሁንም እንደወረረ መሆኑን አስታውቀዋል። ኃላፊው አዲስ ቸኮል ተጨማሪ አለው።
በምዕራብ ሐረርጌ ዞን በሚገኙ አራት ወረዳዎች የተከሰተውን የአንበጣ ወረርሽኝ ለመቆጣጠር ጥረት እያደረገ መሆኑንና የኦሮሚያ ክልል መንግስትም አስፈላጊውን ድጋፍ እያደረገላቸው መሆኑን የዞኑ የግብርናና ተፈጥሮ ሀብት መምሪያ ኃላፊ የሆኑት አቶ አነሳ ልዬ ለአሜሪካ ድምጽ ሬዲዮ አስታውቀዋል።
አራቱ ወረዳ ዶባ፣ ጭሮ፣ ሜሶና ጡሎ ነው ያው የተከሰተው። ሜሶ ላይ ተቆጣጥረናል፣ ጭሮ ላይም ተቆጣጥረናል። አሁን ዶባ ደግሞ በከፊሉ ነው ያለው። እንደገና ጡሎ ላይ በከፊል የተወሰነ ቦታ ነው ያለው። እሱንም ለመቆጣጠር ዝግጅቶችን አጠናቀን ያው እዛ እያጓዝን ነው። ባለሙያም ተሰማርቷል። የሚፈለገው ኬሚካልም እዛ ቀርቧል። ይሄኛው እየተቆራረጠ ነው የሚመጣው። ልክ እኛ ይህንን ስንቆጣጠር በአዲስ ላይ ነው የሚገባው። በጣም አስቸጋሪ የሆነ አሁንም ስጋታችን ያለው ይህንን ብንቆጣጠር እንኳን ከኋላ የሚመጣውን ከኋላ ካልተቆጣጠረ መምጣቱ አይቀርም። ያ ነው ስጋታችን እንጂ እዚህ የገባውን ተነስቶ ወደ ምስራቅም ጋር አብረን እየሰራን ስለሆነ ባለሙያዎችም ከክልልም ከኦሮሚያም ተመድበው እዚህ ነው ያሉት። እንደገና ደግሞ በምስራቅ ሪጅን የሚመሩ ሰዎች እኛ ጋር ነው ያሉት። ከእነሱ ጋር ነው እየሰራ ነው ያለው ተቀናጅተን ማለት ነው።
የአንበጣ ወረርሽኙ ሰፊ ቦታዎችን ያካለለ ቢሆንም እስካሁን ያደረሰው ጉዳት ግን በወረርሽኙ ልክ አይደለም ብለዋል አቶ አንስ።
ሜሶ ላይ ጉዳቱ ሳይደርስ ነው ህብረተሰቡ አዌርነሱ በጣም እንትን ስለሆነ አወጡት። በኬሚካልም የተወሰነ እንትን ብሏል። ጭሮ ላይም እንደዛው ነው። አሁን ጡሎና ዶባ ያለው ዛሬ ራሱ ማለት ነው ለማንሳት ርብር እያደረግን ያለ ነው። ዶባ ላይ ግን በከፊሉ ጉዳት አጥፍቷል። ዳሜጅ ያደረገው 1175 ነው ሄክታር ነው። በአጠቃላይ እስከ አሁን ድረስ ላው ላይ ቁጭ ብሎ ያረፈበት 17500 ሄክታር ነው ያረፈበት።
ሙሉ በሙሉ ያወደመው ግን 1100
ያወደመው 1175
ወረርሽኙን ለመከላከል በመንግስት ከሚካሄደው ኬሚካል ርጭት ይልቅ የህብረተሰቡ ግንዛቤና ተሳትፎ ወሳኝነት አለው ያሉት አቶ አነስ ህብረተሰቡም ይህንን የማይተካ ሚናውን እንዲያበረክት ጥሪ አቅርበዋል። የአንበጣ ወረርሽኝ በምስራቃዊ የኢትዮጵያ ክፍሎች ማለትም በትግራይ፣ ምስራቅ አማራ፣ ምስራቅ ኦሮሚያ፣ አፋርና ሶማሌ ክልሎች ከፍተኛ ውድመት እያስከተለ ሲሆን በድሬዳዋም ለአጭር ጊዜ ታይቶ ነበር። ወረርሽኙን በመከላከል ረገድም ክልሎች በተለያየ ደረጃ ጥረት እያደረጉ ሲሆን ከፌዴራል መንግስት ግን እስካሁን ክልሎችን ከመደገፍ ባለፈ የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ክብራትና ክብራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አሉላ ከበደና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም በደህና